ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አርማችቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማስተማር ጀምራለን። በማስከተል አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ ያገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። ከመጽሐፍ ዓለም ዝግጅታችን በተብላ ዘዮሐንስ የተደረሰውን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ምዕራፍ 48 እናሰማለን። በመጨረሻም በሎሬት ጸጋዬ ገብረ መድህን አድዋ ግጥም ጠቅላላ ፕሮግራማችንን እናጠናቅቃለን።
የኦሮሞ ብሔራዊ ኮንግረስ ኦፕኮ ማክሰኞ ባወጣው መግለጫ በኦሮሚያ በመከላከያ ኃይሉና በተለያዩ ታጣቂዎች እየተካሄደ ያለው ግጭት አሳሳቢ ደረጃ ላይ የደረሰ መሆኑን ገልጿል። ችግሮቹ እንዳይቀጥሉ የመፍትሄ ሐሳቦች ናቸው የሚላቸውን እርምጃዎች የጠቆመ ሲሆን ከነዚህ የመፍትሄ ሐሳቦች መካከል ገዥውን ፓርቲ ጨምሮ የሚመለከታቸው ዋና ዋና አካላት የሚሳተፉበት የአንድነት መንግስት እንዲቋቋም የሚለው ይገኝበታል። የሀገራችን ውስብስብና ዘርፈ ብዙ ችግሮች እኛ ብቻ ነን የምናውቀው በሚሉ ጥቂት ክፍሎች ብቻ መፍትሄ የሚያገኝ ሳይሆን የሁሉንም የህብረተሰብ ክፍሎች የሰከነ ውይይትን እንዲሁም የመላው ህዝብ ስምምነትን ይሁንታንና ውሳኔን ይጠይቃል። ይህ እውን ሊሆን የሚችለው ሁሉንም ባሳተፈ የሽግግር ሂደት በመሆኑ ኢሃፓና መሰል አካሎች ሁሉን ክፍሎች ያሳተፈ የሽግግር ሂደት በአስቸኳይ እንዲጀመር ሲጠይቁ መቆየታቸው ይታወቃል። የአቃቤ ህግ ቃል አቀባይ ከጋዜጠኞች ለቀረበለት ጥያቄ ሲመልስ የወያኔው የቀድሞ የደህንነት ሹም ጌታቸው አሰፋ በወንጀል መጠርጠሩንና የእስር ማዘዣ የወጣበት መሆኑን የተናገረ ሲሆን ከዚህ በተጨማሪ በቡራዩ፣ በቤንሻንጉል፣ በሐዋሳና በሶማሌ አካባቢ በነበሩ ግጭቶች የአገዛዙ ባለስልጣኖችና የደህንነት ኃላፊዎች የተሳተፉ መሆናቸውን ገልጿል። በቡራዩ ግጭት 109 ተጠርጣሪዎች ክስ የተመሰረተባቸው ሲሆን ከነዚህ ውስጥ 81 የተያዙ መሆናቸውንና 28ቱ ገና በመፈለግ ላይ መሆናቸውን ገልጿል። በአዲስ አበባም በጥብጥ ለማድረግ የሞከሩ ተጠርጣሪዎች ክስ የተመሰረተባቸው ሲሆን በአዋሳ ክስ ከተመሰረተባቸው ወደ 90 ከሚደርሱ ግለሰቦች መካከል የከተማዋ ከንቲባና የፖሊስ አባላት ይገኙበታል ተብሏል። ቅዳሜ ተሐሳስ 20 ቀን በከፋ ዞን በሚኖሩ የከምባታና ጠምባሮ ተወላጆች መካከል በተካሄደ ግጭት ከ10 የማያንሱ ዜጎች የተገደሉ መሆናቸውና ቢያንስ 4 ሰዎች መቁሰላቸውን ከአካባቢው ከተገኘው መረጃ ለማወቅ ተችሏል። ከዚህ በተጨማሪ በውል ያልታወቀ የቀንድ ከብት መዘረፉም ተነግሯል። በርካታ የጠምባሮና የከምባታ ብሔረሰብ ተወላጆች በሰፈራ ምራ ግብር ተወስደው በካፋ ዞን እንደሚኖሩ የሚታወቅ ሲሆን በመስከረም ወር በዚህ አካባቢ በተከሰተ ግጭት ቢያንስ 11 ሰዎች መሞታቸው ይታወሳል። ወደ 40 የሚጠጉ የትግራይ ክልል ልዩ ኃይል አባላት ጠገዴ ወረዳ አይቧ ሰላዲ ቀበሌ በመግባት ከነዋሪዎች ጋር ግጭት ለመፍጠር ሞክረዋል በማለት በሰሜን ጎንደር ዞን የጠገዴ ወረዳ ሚሊሻ ጽፈት ቤት አስታውቋል። በግጭቱ ጉዳት ስለመድረሱ የተገለጸ ነገር የለም። በሌላ ዜና በአማራ አካባቢ የኦሮሞ ልዩ ዞንና በአፋር አዋሳኝ ድንበር ባለፉት ጥቂት ቀናት በተደረጉ ግጭቶች 25 ሰዎች መሞታቸውንና ከ40 በላይ መቁሰላቸውን የባሲ ወረዳ ኮሚኒኬሽን ጽፈት ቤት አስታውቋል። ልዩ ዞኑ ጉዳዩ ከአቅሙ በላይ መሆኑን ገልጾ የአማራውና የፌዴራሉ ባለስልጣኖች በጉዳዩ ጣልቃ እንዲገቡ ጠይቋል። ለዛሬ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አድማጮቻችን በዛሬ ከመጻሕፍት ዓለም ዝግጅታችን የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ። ለሊቢያ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥፊያ ላይ ጥፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። የፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸው። የእንግሊዞችን ሽምግልና ተቀብለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ላያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አይወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ስራ አካሄደች። ዓለም ያወገዘውን አይነት ያረመኔነት ግብር ሰራች። በዚህ ምክንያት የዓለምን ህዝብ ድጋፍ አጣች። ኢትዮጵያውያንን ከልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ አገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ስራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በህዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ስራ ቀሰቀሰች። ዓላማ የቅኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ህዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ህዝብ በእነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ህዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረጌ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው መከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ፣ ጎንደር፣ ሶማሌ፣ ሞቃዲሾ፣ ኢሳና አፋር፣ ሐረር፣ ኦሮሞ፣ ሲዳማ፣ ጅማ ሆነ። በነባሩ ያገር ስም የሚጠራው ሸዋ ብቻ ሆነ። እሱንም ለመገነጣጠል ልዩ ጥረት ተደረገ። ይህም የተጠበቀውን ያህል ሳይረዳ ቀረ። በመስከረም 1930 ዓ.ም ጣሊያኖች ፖሊሲያቸውን መለወጥ ጀመሩ። በግራዚያኒ ቦታ ዱክ ዳውስታ እንዲተካ ታሰበ። ካላማዎቹ አንዱ የጣሊያን ንጉሳውያን ወገኖች አስተዳደር ከፋሽስቶች የጭካኔ ሥራ የተለየ መሆኑን በግብር ማሳየት ነበር። ንጉሱ ኢማኑኤል ጦርነቱን እንዳልፈቀደ፣ ጳጳሱ መርዙን እንዳልባረከ፣ መሳፍንቱ በጦርነቱ እንዳልተሳተፉ ሁሉ ግራዚያኒ እንዲሻርና በመተኩ ያስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለፋልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢሰጋም ንጉሱ ከጳጉሜ 4 ቀን 1929 ዓመተ ምህረት ጀምሮ ሲያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ዳውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ፣ አንድ፣ ጣሊያኖች ከቅኝ ግዛት ሰዎች መቀላቀላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት፣ ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት፣ የኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት፣ በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት፣ አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባዶሊዮ ተሽሮ የዱካ ዲአውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳስፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ስለ ጣሊያን ዓላማ እውነተኛ ትምህርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ስር ሳይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዱክ ዳውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የሐዲስ መምህር አለቃ እሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት በፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ሥርዓተ ጵጵስና ተከበረላቸው። አቡነ ዮሐንስ ተባሉ። ዱክ ዳውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕግ አወጣ። ሕጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ ለጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር ለጸጌው ስለሚሰጠው ክብር በያውራጃው ጳጳሳት ስለሚሰጣቸው ክብር ስለማስተማሪያ ቤትና ስለተማሪ ቤት ስለዚህና ቤተክርስቲያን ጋዜጣ ስለሃይማኖት ትምህርት ደንብ ስለሃይማኖት ትምህርት ቤት ስለገንዘብ ሥራ አካሄድ ስለገዳማትና አብያተ ክርስቲያናት አለቆች ስለስልጣነ ክህነት አስተጣጥ ስለአዳዲስ ቤተክርስቲያን ሥራ ስለኢየሩሳሌም ገዳማት አለቆች አሽዋሽም በጠቅላላው 36 አንቀጽ ነበረው በደንብ ውስጥ የኢጣሊያን ሥራ በትክክል ተጠብቋል ያጠባበቁም ስልት ለቤተክርስቲያኗ ለመጥቀም ሲባል የተደረገ እንዲመስል ጥንቃቄ ተደርጓል ቤተክርስቲያኒቱን ለመጥቀም እንዲመስል በአዋጁ የተዘበዘበው ነገር ረጅም ነው ዝርዝሩን ከአዋጁ መመልከት ነው እኛ ግን የኢጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው አንቀጽ 7 አስሩ አገረ ስብከቶች ሸዋ ኤርትራ አማራ ጎጃም ወሎ ወለጋ ወላሞ ሐረር አዲስ አበባና ደብረ ሊባኖስ ናቸው አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው አንቀጽ 11 የቤተክርስቲያን ሹማምንት ሁሉ ሲሾሙና ሥራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ አንቀጽ 13 የቤተክርስቲያኒቱ ሥርዓትና ደም የቄሳሩ እንደራሴ አይቶት ይወጣል አንቀጽ 14 ልብሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል አንቀጽ 33 አዲስ ቤተክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ የኢጣሊያን ፍላጎት የኢትዮጵያን ቤተክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ ለዚህም አራት ዋና ዋና ምክንያቶች ነበሩ ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው አራተኛ ደግሞ አዲስ አበባ ላይ ለኢትዮጵያ ቤተክርስቲያን የወጣው ህግ የጣሊያንን የበላይነት ማጠናከሩ ነበሩ ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ በአንድ መመርመር ያስፈልጋል አንደኛ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ ልዩነታቸው በፖለቲካ አመለካከት በቀላል የሚተናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። ሌላው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ የኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰብእ ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ ማታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋው ደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ አባ ፓያስ 11ኛ ለኢትዮጵያውያን መስጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የአርባቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕትን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተ ክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው፣ እስላሞችንም አስገነገነ፣ እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገንቻቸው እልቂትና ተቆቃ የጣሊያኖች ቅጥፈት የህሊና ረፍት እየነሳቸው ሄደ። በየአደባባዩ የቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። አንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለሃይማኖትም አልቀረ። ምህረት እንደ ተደረገላቸው ማረጋገጫ የተሰጣቸው እነ ራስ ስዩምና ራስ ጌታቸውም ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከአስር ሺህ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ሥርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ሥርዓት ፈረሰ። ነገር ግን ይህ ሥርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግሥት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ሥርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ሥርዓት እንደገና መልሶ ከመገንባት ገባ። ባለሪም አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ሥርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩ ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግሥት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ሥራ ሠሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ታድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን የፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርን በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ዳርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር የአርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋ ውድቀታቸውን በመርሳት ኢትዮጵያን በቀኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ።
ሰጠኝ ዛሬ በነፃነት ሰው ተከፍሎበታል ከደምና አካጥም
ዋ አድዋ
ጀግናት ለዛሬ ለጻነት ለበቁም ወገኖች
ክብር ሞቱ ለሰማዕታት ብለዋል አበው በብጻት ታሪክ ሞተ ማለት እኮ ይሄው ዛሬ እንዳደረግነው ማተበቁም ሲበጠስ ነው አገበቁም ሲቀበር ነው ለአንድነት የቆሙልንን ጀግኖች አባቶቻችንን እየበላን እያስበላን እየወጠቅን እርማችንን አርማቸውን ጨርቅ ብለን ባለም ምላስ አስረክሰን የታሪክ መንፈሳቸውን ደግሞ እንቀስቀስ እንላለን መንፈሳቸው ሲተኛ እንጂ ዛሬ ከሞት ነቅቶ ሽቃይና ባንዳ ቆርቶ የህዝብ አካል በቁም ሞቶ ውርደት ጉዳችንን ቢያየን ምንኛ መርገምት ይርገመን ይልቅን ጠንቀቀኛ ምንጊዜም ፖለቲከኛ ሀቅ እንዳነቀው ዚቀኛ ልሳኑን ለቀኝ ገዢ ጌታው እያናፋለት መቃኛ የሐሰት ታሪክ ሸቅሎ ሳያበሸልቅ ላይተኛ ይኸው በአምላክ ፈቃድ አየን እና ተመስገንን በለው ብርቱ ጥናት እንዲሰጠን ፖለቲከኛ እንዳቀደው የኢትዮጵያ አምላክ እንዳይለየን እንጠንቀቅ መቼም ያው ህሊናችንን እንዳባይ ውሃችን ሸጠን ቅሌቱ ሳይታወቀን በሉ እንቀስቀሳቸው ብለን ጉዳችንን ነቅተው ቢያዩን አጼ ዮሐንስ ቢረግሙን በመተማ ቢያሳቅሉን ምን ይልካክን ትፍ ቢሉን አርማችንን ጨርቅ ያልክ ዘር እስከ ልጅ ልጅ ጨርቁን ኢትዮጵያን የገነጣጠልክ ትውልዴ ገንጠል ቢሉን እንደ ልምዳችን ባፍ ድፍረት ቀስቀሰን ምን ሳይቸግረን እኛ መቼም ሀፍረት የለን ይህን ትውልድ አስረግመን ይህችን ጎስቋላ ኢትዮጵያ ለማን እናስረክባለን ለሀያላን ወዮራይ ወዮርግማን አረ ምን መጻፍ ነንኛ የጫት የኮኬን አድመኛ ያፍ መርዘኛ ልበገኛ ተው ይልቅን ልጠንቀቅ ስነ ልቦና ሰለባ አጥምደን ወሬ መሰለቅ ሰማዕታት በደማቸው ያለሙትን ድል ለመንጠቅ እኛ ባንዶች ልጆቻቸው ባድዋዝና እንድተናነቅ የለም ይቅር ይሄ ቢጋር የት እንተዋወቃለን እኛ ከአባቶቻችን ጋር እነሱ ለኢትዮጵያ ክብር መስዋዕት ከፋይ ቀናይ እኛ ባንዶች ልጆቻቸው ገበናቸውን ሰቃይ የት እንተዋወቃለን ኋላ ቀን ግድ ቀስቀሰን አጀሬ በላይ ዘለቀን ፈለገ ጊዮን ዝልቃችሁ ዘለቄታ ቢስ ነው ቢለን ጦር ትእዛዝ ገበየው ጋቦ አድዋን ቢያነቃ ተስቦ ቢቀሰቀስ የካሌብ ልብ እንደ ፈንጋ ፈረስ ጋማው ቀይ ባህሩን ቢጋልብ ያዶዮ ገብርዬ ጥላ ቢጥል ጉዳዶ መቅደላ ረቂቅ ትልሙ አባ መላ ስትራቴጂ ቢያሰላ ጎበና አባ ጥጉልቼ አቅናና ሆ መጋላውቼ እነ ማርሻል አብዲሳ ጋ አጥንታቸው ጎጥ ቢወጋ ከረፍ ያለ እንደው ገስግሶ አጉራ ቀናኝ አባ ነፍሶ ቱርክ ባሻው ተርባሉላ ዳግማ አቅሙ ደም ቢቀላ የአበባ አረጋይ ቋያ ደጅ እንደ ልምዱ ባንዳ ቢፈጭ የቴዎድሮስ የዮሐንስ የምኒልክ የጣይቱ ክቡር ሞቱ የመቅደላ የመተማ የአድዋ ጎራ ጦር እሳቱ የመላው ጥቁር ዘር ዓለም ነጻነት ያስተማሩቱ በገዛ እጃችን ቀስቀሰን ከመቃብር ቤት ብቅ ቢሉ ምን ይልህን ምን ልንለው እሰጥ ቢለን ምን ልትሉ ተው ይቅር መቶ ሺህ ጊዜ አፍ ቢያሽር ታሪክ አያሽርምና የፕሮፓጋንዳ ጠፍር ቀስቀሰን የተቆጣን ደፍ በዝብዝ ዓለሙ ፈነስጠኛ የአባት አምላክ ከረገመን እንጃለኛ ለነ ክላሽንኮቭኛ ቴዎድሮስ ደሙን በሰዋ ምኒልክ ልቡን በሰዋ ዮሐንስ ክብሩን በሰዋ እኛ ባንዶች ልጆቻቸው ረግጠን የመሥዋዕት ጽዋ መልሰን ብንል ዋ አድዋ እንደ ከርሞ ጥጃ ከርመን ባስተሳሰብ ቁልቁል አድገን ቅኔ መጻሕፍት አርክሰን ድጓ ሸጠን ጸላፍ ሽጠን ማህሌተ ያሬድ ገፍተን ክፍለ ዮሐንስን ተፍተን ناصر يسرعي جمد لمدن بديمقراسي كالد بكل الناس منقد تنقاي بمفاتي عبلتات بكالت التيام موالج يهزب انبلنا تكان كهزب ما تشك ودا قوسا قدل لو علاوي الناس لمقدل هي عدوان تاريخ لمشكل بكان تنو لك ما تشل لما يكون نو متاتن لن امبرياليستوش نو سلام بلن كالد مسفن انجي كبرو بندلك عينت سم يباتو يتقوى نت عنت بمن الزاري عيشت بمنا كبروا عباتو تشموتو اللتن لتولدن عن ستن بلن كل النتن كالكلن يلجو تشاكشنن اكال اندلب سفنجي البسن يهي يالان طور فابريكا يتمنجا مقاش عرقن كتولد ودا تولد لاملكو طور وطات مقدن اللينا تشنن تاورن አፋፋሪ ቀለታችን አንዳችን ሳይታወቀን ሰማዓታት ከተኙ በደፍረን ከሰከፋለን እንተንከክ ከሰማይ ሰማይ ቁልቁል ዘመንፈሳቸው ቢቃኙን ይሉንታ የለንም እንጂ ዑመር ሰመተር ምን ይሉን ቀለብ ሆነን እንጂ እርግማን ካወጦና ምን ይረግሙን ሚካኤልና አባጤና በምን ግምት ውስጥ ይጥሉን አባ ጅፋር ምን ይነቁል موردان ناجو تيليكا من تزبتي تتاظرون كاين فيروس متي توساك عديس قوسنيا مقانيا وغن كالاس طلابكار بسلام ماستنيا يابريت عزيم تساف ربن يادو كبري يزار قانيا هون انسيايون متشاوشا يسن البونا قيتشا انيو ارس برساتشن تلابسن يليه قوشاشا አዲስ ትውልድ አጨልመን አስተጥቀን የኪንት ጋርሻ ባገራቸው ባድ ሆነው በማዳቸው ቀላዋጭ በተዋገር የተው ዝቃጭ ምን ይበሉ አባቶቻችን ኢትዮጵያን ሲያዩት ተጠላ በገዛጇ ተገንጥላ የህብረት ክንዷን ተነቅላ በውስጥና በአካባቢ የቀራን የተወሳጅላ በችጋርና በንቅዘት በጥላቻ ተበክላ የረጅም ዘመን እቅዱን ጣላት በሷ ላይ ሲያሟላ ጥንትስ ቢሆን ሰው ወገኑን ካዋረደ ለግፍጥሮ ባለቤት ያቀለለውን ባለዳመሽ ተቀብሎ ታዲያ አባቶች ምን አይሉን ምን አይነቁን ምን አይረግሙን ከተማይ ተማይ ቁልቁል በመንፈሳቸው ሲቃኙን እንጠንቀቅ ከዘፍጥረት ዘር ሲማጠቅ ማን እንደነበርን እንወቅ የፍልስፍና መሰረት አስቀድመ ራስክን ወቅ እነተንም ታውቃላችሁ እነተም ካወቃችሁ አረነት ትወጣላችሁ የተባለን አስቀድሞ ባለማወቅ ስንደማ በድንቆርና ሳንሞት አውቀን እንድንስማማ ነውና የሰው ሰው መሆን ባንቱ ቻዲክ በርበርካማ ካራቱ የአፍሪካ ዘርዛፍ ካምነን ያንጋፋው ቅርንጫፍ ስርወጦቢያ ኑቢያ የጥቁር ግብ የሳቢያ የዘራረጋችን ደምስር ከመዳቀላችን በፊት ከሴምና ከያፌት ክር የካምቤት ነን የካማማ የጥቁር አፍሪካ ደምስር ጥንተኩሽ ነው አጥንታችን የኢትዮጵያችን ማግናደር ሁላችንም እንደ ትቢያ እንደ ጉንተነን ከማለቅ እንጠንቀቅ ራሳችንንም እንወቅ የችጋር ሆድ ቀና አይጠግብም ከቀተው ጅብነት አልፎ በህልሙ ቢያግበሰብስም አባቶቻችን ያቆዩን አፈር እንደው ይበቃናል ከኛ አልፎ ላለም ተርፋል የካም ወገን ነው የኛ ገንድ ሱማሌው ሱም እንደ አካሱም ቀድመ ሰው ዘር እንቅድመ አክሱም የካም አብራክ ልጅ ነው ሁሉም ኦሞ ሃማ ሃምሃራው ሃም ክርስቲያን ሆነ ወይስላም አግሃሚው ካም ካምባታው ካም ጉራጌው ካማ ጋዳ ቤት ሐረሬው አባደር እስቴት አዲያው ባላድባር መክሌት ኮንሶ የካላቻ ደሴት ከዘፍጥረትም ቅድማ አዳም ሲዳማውም ሲዳሃማ ኩናማው ካም ጋምቤላው ካም ሃማኒም ካም ኦማኒም ካም በእውራን አመራር ስካር ይሄል ካም ያምል ካም ምን አለ ታሪክ ቢያስተውል እርስ በርሱ አፈር ባይቃቃም አፋር ካማው የአፍሪካ ግንድ ሃማቴኑ ሃምጨዲድ ኦሮሞ ካማ ባወራ ፈርዖን ቤት የካማውራ የካም ልጅ ነው ሁሉ አጥንቱ ለምኑ ነው ግን ጥልጥሉ ለምኑ ነው ፍንክትክቱ ለሃያላን ነጮች ስራይ ካልሆነ እንጂ መስዋዕቱ እንደ ቆየች እንዶች ምድር የማተላለቅ መክፈልቱ ንሳን በማጨለም በልጠስ ሳይጨልምብን እለቱ በእር በማጨለም በልጠስ ሳይዶሎድም ቃልስልቱ አንድ ጎሳ በላይነት እንዳይሞት እኩልነቱ ሁላችንም እንደ ትቢያ እንደ ጉም ተነን ከማለቅ እንጠንቀቅ። መንግስት እንደ ቁማራ ኪር ከዘመን ዘመን ቢያናከስ መናፈቅ ለስልጣን ድግስ ያበው ታሪክ ቢያልከሰክስ የየጊዜው ባለጊዜ በተራው አገር ቢያስለቅስ ክቡር ሞቱ ለሰማታት ጥንትም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት። መስራቾቹ ከማባቶች በተለሙት ልዕልና ከጋዳ ስርዓት በኋላ ኦሪት ከዚያም ክርስትና ተከትሎም እስልምና ዛሬም ማርክሲዝም መጥቶ ቢከተል ዴሞክራሲያ ሁሌም አንድ ናት ኢትዮጵያ። ጥንትማ ከሁሉ ቀደምት ድንበሯ እስከ አትላንቲክ ነበር በወራሪ ጠላቶቿ አድማሷ ሳይሰባበር ከሜዲትራኒያን ማዶ በነባይብሎስ ባሻገር በነቄሳር በነስክንድር መሰረቷ ሳይደፈር በናፖሊዮን ድግር በነቪክቶሪያ መከር ሐውልቶቿ ታሪክ ቅርሷ ሳይሰረቅ ሳይዘረፍ ለነሱ ሙዚየም አደለብ የእሷ ድባብ ሳይገፈፍ ሄሮዶቱስ ታሪክ አባት እንደዘገበው ይነበብ አይሮግሊፍ ድርሳን ምስክር ይገለጥ ላብነት ይቅረብ በሁለተኛው ሺህ ዘመን ዓመት ዓለም እሴሩ ኢትዮጵያውያን አባቶች ግሪክን እንዳስተማሩ ጥንትም እንደመሰከሩ ዛሬም ተገልጠው ያስሩ። ፈላስፋው ኤዞፕ የኢትዮጵ መምህራቸው እንደነበር ቀኛው ሜራምፐስ በግልጥ እንደዘገበው ነገር በአባቶቻችን ያልነበር ምንድን ነው በታሪክ ማፈር? ክቡር ሞቱ ለሰማዕታት ስም ዛሬም ነገም መቼም ከዘፍጥረት እስከ ምጻት ኢትዮጵያችን ያው አንድ ናት። የት ሊደርስ ዛሬ ሀቅ ቢቀለበስ በጀርባችን ይከተላል ነገ የዳኝነት ፈረስ። መቻቻልን ማወቅ ነው እንጂ ጠንቅቀን እንደናባ መቻል መሸቀል አይሰራም በቃል። ትላንትና በሰበካ ከሞኝ ደጃፍ ዛፍ ቢቆርጡም ዛሬ ጮሌ ሆኗል ሁሉም። ብልህነት እንጂ ብልጠት አክትሞለታል ዘመኑም። መቻቻልን ብቻ ነው መቻል ከበሮ መደለቅ በቅቷል። በየወቅቱ የተነሱት እንደ ወቅቱ ፍልስፍና ጋዳ ሆነ እስልምና ኦሪት ሆነ ክርስትና ማርክሲዝምም ዴሞክራሲም ኢትዮጵያን ለማጥፋት ሳይሆን በእምነት መሆኑ አይካድም። መቻቻል በብልህነት መግባባት ነውና በአቻ እንደ ብልሁ አባ መላ እንደና አባ ነፍሶ ባልቻ ኃይለ መለኮት በወቅቱ አጥልቆ ነበር ካለቻ። የደብረ ታቦሩም ጌታ ታላቅ ስመጥር ራስ ጎግሳው ካለቻውን አስቀምጦ ደብረ ታቦርን ያነጸው እምነቱን በማቻቻል ነው። ምንም እንኳ አድጊ ብንሆን መቻቻል አይሳነንም። ተካክዶ መተማመን ተማምኖ ክህደት አይሆንም። በጨለማ ማርክሲዝም ሲነጋ ካፒታሊዝም ቀን የተጓዙበት ፋና ሌሊት አይደመሰስም። መቻቻል መተማመን ነው በክህደት አይታቀብም። በሁለት ፊት ቢላዋ አገር አይተዳደርም። አልቆ ማስተዋልና ሰው ብልህነት ካቃተው ወደ አውሬነት ተመልሶ ደም በደም መተጣጠብ ነው። መቻቻል እንጂ ባበወግ ምንድን ነው በታሪክ መስረግ? ቀና መቼኝ ብሎ ክብርን እንደ ተስካር ዘኬ መጥረግ አልሰማ ብለን የአበውን ቃል ረግጠን በደፋነው ጽዋ ሰማዕታትን አስበርግገን የምንደልቀው መረዋ ለባንዳ ነው ለኢትዮጵያ አድዋ። ድርጅት አሰራር ይሉ ስራይ ከማንጎድጎዱ የቀን አዋጅ በሌት አዋጅ ደፍጥጦ በማሽጎድጎዱ አልቀበት የጉዳዎች ያበሻ አበሳ ከሚሉን እኩልነትን በተግባር በመቻቻል ብንችል ሁሉን አልሆንልን አለንና ነጠፍንና ትህትና በየትውልዱ ባንዳነት በከተብነው ፍልስፍና ኢትዮጵያዊነትን ማተም መበጠሱን ለመድንና ከገንዘብ ማንቀፍ ተሻግረን ስነ ልቦና ሙስና ከስነ ልቦና ማልፈን በታሪክ ላይ ሽርሙጥና መቻቻላችን አለቀ መበላለጥ ሸመቀንና እንጠንቀቅ። ምን አለ ብንጠነቀቅ? አንዳችን የሌላችንን ሰባዊ መብት ለማድቀቅ በጋራ ታሪካችን ላይ በንፍገት ባንመጻደቅ የከርስ ገበታችንን በጥራዝ ባንነጣጠቅ አባቶች ባቆዩን ጸጋ እኛ ባንሞሸላለቅ ምን አለበት? ባድዋ በጋራ ውስጣችን ከምንሸዋወድበት ተከባብረን ብንጸልቅበት አክብረን ብናስከብረው ከብረን ብንከበርበት ምን አለበት? ዛሬ የአድዋን በዓል ሰርቀን ልንሸቀል ብናድበሰብስ በነገው የታሪክ ትውልድ አይቀርልንም እናከስ። አድዋን የጥቁር ዓለም ቅርስ በፕሮፓጋንዳ እናፍርስ። ለሕዝብ እንጂ የሕዝብ ድል ለታሪክ ሽከላ ላይውል ለጎሳ መፈንቀል። ትላንት የምኒልክን ሐውልት በዶማ ለማንኮታኮት ስላቃተን ዛሬ ደግሞ በስነ ልቦና መተት የጋራ ታሪክን ንብረት ወደ ጎሳ በመጎተት በሰማዕታት አመካኝተን ባንዳ ሙሾ ለማረገድ ከልብ ስንተዋወቅ ምን አለ ባንሸዋወድ? ተው ይቅርብን ወንድሜ ተው። ድንጋይ ሲያጋጨው እኮ ነው ውሃ ጮሆ የሚናገረው። ቀፎ ሲነካካ እኮ ነው ንብ ሰግ ብሎ የሚተመው። ሲቆሰቁሱት እኮ ነው ፍም እሳቱን የሚጭረው። እንጠንቀቅ። የኢትዮጵያ ሕዝብ እናት አባት ሕፃን ወጣት ሴትና ወንድ ምንም በዲሞክራሲ ስም መቀለድን እንኳ ብለምድ ጉጉስ ከማሪዎትን በአድዋ ታሪክ ከመቀለድ የዓለም ስልጣኔ መቅረዝ የነበረች ምድራችንን ክብሯን ገለን ልናካብት የስልጣን ረሃባችንን በጭፍን ስንስገበገብ በሰማት አባቶች የመርገብታይን እንነበብ። ሁላችንም እንደ ትቢያ እንደ ጉምተነን ከማለቅ እንጠንቀቅ። በወንድማማች መካከል መርዝ ዘርተን የቂም ዳባ ለአንዱ ካባ ለአንዱ ደባ ስነ ልቦና ሰለባ ድርጅት አሰራር ስራይ ለአንዱ ዳቦ ለአንዱ ድንጋይ ደሃን ከድሃ ማቃቃር ለአንድ ሳምንት አንዱን ክቦ ለአንድ ሳምንት አንዱን መሻር በቋንቋዎች መዘባበት የአንዱን ነጥቆ ለአንዱ መስጠት አንዱን ደቅሎ አንዱን መትከል የጎጥ ባንዳ ሸቅቦ ሾሞ አገር ወዳድ ቁልቁል መግደል። አረ ምን ጉድ ነው? ምንድነን? የአንድነት መሰረት ንደን እንደ እንጨት ቅርንጫፍ አገር እንደ ማገዶ ገንጥለን ሰማዕታት አባቶችን ደሞ እንቀስቀስ እንላለን። ራሳችንን ማወቅ ፈርተን ለጥላቻ ጣዖት ሰግደን ሕዝብ ረግጠን አገር ሰብረን ፍቅር ገለን ሰላም ገለን በየክልሉ ጎጥ ማግደን ትውልዳችንን አናክሰን የጠመንጃ መጋዣዎች አድጊ ወጣት ወልደን ማግረን ዘመን ባመጣው ጅልነት ሕዝብ ላይ በመዘባበት ድንጋይ በሚፈጭ ያፍ ብልጠት የጉድ አዋጅ በመሸርከት ባንገታችን ላይ ማነቆ ጥላቻ ገመድ ስናብት አፍሪካን ለባዕድ ሩቅ ጠንቅ ለሃያላን ነጮች ጉጉት የአድባራችንን ገበና በአደባባይ ስናራቆት የእኩልነት ፍንጣቂ የተስፋ ጭላንጭላችንን ዴሞክራሲ ብልሽታችንን ሳይነጋ እንዳይጨልምብን ከታሪክ የሚማር ትውልድ ጎሳን ዓላማ ካረገው ምንም እንዳልተማረ ነው። እንደ ፋሽስቶቹ ልክፍት በእብሪተኛ መስዋዕቲ ጠዋት ፓርቲ አድሮ ፋልቲ ከርሞም ዘግጦ አርቲ ቡርቲ እጸ ዘረኛ ነውና በለስ የረገመው ጣ የጎሳ ከበሮ ዱታ የነሩዋንዳ ጎጣጣ ለነ ቦዝኒያም ማልሰራ ለሶማሌም ማላዋጣ። እንጠንቀቅ። የሕዝብን ሥልጣን በመንጠቅ ባፍ ብልጠት ከምንዳረቅ የአንድነትን ብልጫ እንወቅ። ሕዝብን ረግጦ ሕዝብን ንቆ በወንዝ ልጅ መንደር ብቻ በጎሳ ከተገደበ ከተቆለፈ ሽኩቻ ለአንድ ፓርቲ በላይነት ፈንግለን የአባቶች ጽዋ ሐቅ እንዳነቀው ዚቀኛ ድምፁ እንደሞተ መረዋ እኩልነትን ከልክለን በጭፍን ብንል ዋህድዋ ታሪክ ሞተ ማለት ይኸው ዛሬ እንደምናደርገው ማተበቁም ሲበጠስ ነው አገበቁም ሲቀበር ነው። ከቦር ሞቱ ለሰማዕታት እንዳሉት አበው በጽናት ከዘፍጥረት እስከ ምጽአት ጥንትም ዛሬም ነገም መቼም ኢትዮጵያችን ያው አንድ ናት።